ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም በመጽሐፍት ዓለም ፕሮግራማችን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ በባቢሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 13 እናሰማለን። በዚህም የጥቅላላ ፕሮግራማችን ፍጻሜ ይሆናል።
አብይ አህመድ በሰኞለት ንግግሩ የሻቢያን መንግስት ለርቅ መጥራቱ የሚታወስ ሲሆን ይህን አስመልክቶ የሻቢያ መንግስት መልስ የሰጠመውን ታውቋል። የሻቢያ ባለስልጣኖች ለንግግሩ በሰጡት የተቃውሞ መልስ ሰላምን መፍጠር ሁለቱንም አገሮች ሊጥቅም የሚችል ተገቢ እርምጃ መሆኑን ገልጸው ሰላም ሊፈጠር የሚችለው ግን የወያኔ አገዛዝ ያለም አቀፍ ስምምነቶችን ደፍጥጦ ባድሜን ጨምሮ ከተቆጣጠራቸው አካባቢዎች ያላንዳች ቅድመ ሁኔታ በፍጥነት ሲወጣና አካባቢዎቹን ለሻቢያ መንግስት ሲያስረክብ ነው ብለዋል። በግብጽ በሱዳንና በወያኔ አገዛዝ መካከል የሚካሄደው የሶስትዮሽ የሚኒስትሮች ስብሰባ ከመጋቢት 26 ቀን እስከ መጋቢት 27 ቀን 2010 ዓ.ም ካርቱም ሱዳን ላይ እንደሚካሄድ የግብጽ የውጭ ጉዳይ ሚኒስትር ገልጿል። የአባይን ግድብ ለመሙላት ከሶስት እስከ አራት ዓመት ጊዜ ብቻ መውሰድ አለበት የሚለው ሐሳብ በወያኔ አገዛዝ ሲገፋ የቆየ ሲሆን ግድቡ በግብጽ ላይ የሚያመጣው ተጽዕኖ አነስተኛ እንዲሆን ግድቡን ለመሙላት የሚወስደው ጊዜ ከሰባት እስከ ዘጠኝ ዓመት መሆን አለበት በማለት ግብጽ ስትከራከር ቆይታለች። በሚቀጥሉት ቀናት በሚደረጉ ስብሰባዎች ይህን አስመልክቶ ምን ስምምነት ሊደረግ እንደሚችል የታወቀ ነገር የለም።
ወያኔ በሰጠው ትዕዛዝ መሰረት አንድ የወያኔዎች የሚስጥር ልዑክ ቡድን ወደ አንድ የአውሮፓ ሀገር ተጉዞ ከተመረጡ ሶስት ተቃዋሚ ድርጅቶች ጋር ድርድር ሊያደርግ ነው ተባለ። ይህ ከመጋረጃ በስተጀርባ ሊካሄድ የታሰበ ድርድር ወያኔ ጠላቶቼ የሚላቸውን ቡድኖች አይጠቀልልም የሚል ዜናም ቀርቧል። በጀርመን ወይም ቤልጂየም ይደረጋል የተባለው ድርድር የወያኔ ወዳጅ ከሆነችው በኖርዌይም ሊካሄድ የሚችል ነው ሲባል፣ ይህ ነጥሎ ድርድር የተቃዋሚዎችን የህብረት እንቅስቃሴ ለማገድ ወይም ለማሰናከል ነው የሚል ግምት አለ። በተያያዘ ዜና ወደ አሜሪካ አገር ዋሽንግተን ተጋብዘው የነበሩ የእንግሊዝና ፈረንሳይ የኢትዮጵያ ጉዳይ አዋቂዎች በውጭ ጉዳይ ሚኒስቴርና በሲአይኤ ሰፊ ውይይትን አካሂደው ወደ መጡበት የተመለሱ ሲሆን አሜሪካ አሁን የተሾመውን ጠቅላይ ሚኒስትር ለመደገፍና አማራም ኦሮሞም በመሆኑ ሁለቱንም ብሔረሰቦች ያብረዳል በሚል እንዲቀሰቀስለት መፈለጓንም ገልጸዋል። ወያኔ ከሶማሊያ ጦር አወጣለሁ በማለት የአሜሪካንን ቀጣይ ድጋፍ ያገኘ ነው ያሉ ክፍሎች በሶማሊያ የአፍሪካ ጦር የተባለው እየተሳካለት አይደለም ሲሉም አጋልጠዋል። በፈረንሳይ ሀገር የሰራተኛው ህዝብ የሥራ ማቆም አድማ የሀገሪቷን ባቡር ቀጥ አድርጎት ከፍተኛ ችግርን ፈጥሯል። ይህ አድማ ረቡዕም ሐሙስም የሚቀጥል ሲሆን የባቡር ሰራተኞች ጎን የፈረንሳይ አየር መንገድ ሰራተኞችና የዩኒቨርሲቲ ተማሪዎችም የተቃውሞ እርምጃን በመውሰድ ላይ ናቸው። የኢኮኖሚ ጥቅማቸው እንዳይጎዳ በሚል ያደሙት ሰራተኞች የፈረንሳይ ፕሬዝዳንት ለውጥ በሚል የባቡሩንም ተቋም ከመንግስት ነጥቆ ለግል ባለሀብቶች ሊሸጡ መፈለጋቸውን አጥብቀው ተቃውመዋል። የሥራ ማቆም አድማው በተቃውሞ ሰልፍም እየታጀበ መሆኑ ለማወቅ ተችሏል። ፕሬዝዳንት ማክሮን የሰራተኞችን ጥቅም ተጻረው ለከበርቴዎች በሚጠቅም መንገድ ሊንቀሳቀሱ እየጣሩ ያለ ቢሆንም የተደራጀው ሰራተኛ በቀላሉ የሚበገር አለመሆኑን በአድማና በሰልፍ እያሳየ ነው ተብሏል። ከዚህ በፊት የሀገሩን የባቡር አገልግሎት የእንግሊዟ ታቸር ለግል ኩባንያዎች ሸጠው የነበረ ቢሆንም ዛሬ 71 በመቶ እንግሊዞች የባቡር ባለሀብትነት ለመንግስት እንዲመለስ ፈላጊ ሆነዋል ተብሏል። ፈረንሳይ ረጅም የሰራተኞች ትግል ታሪክ ያላት እንደመሆኗ መጠን ከዚህ ቀደምም እንዲሁ የህዝቡን ጥቅም የተጻረረ እርምጃ ለመውሰድ የሞከሩ መንግስቶች ሁሉ ተሸንፈዋል ሲሉ ታዛቢዎች ጠቅሰዋል።
እስራኤል ወደ ሌሎች አገሮች ልታባረራቸው ለነበሩት ከ16 ሺህ በላይ ለሚሆኑ አፍሪካውያን ስደተኞች ጊዜያዊ የመኖሪያ ፈቃድ የምትሰጥ መሆኑ ተነገረ። እስራኤል መንግስት በአብዛኛው የኤርትራና ሱዳናውያን ስደተኞችን አንዴ ወደ አገራቸው ለመመለስ በሌላ ጊዜ የተወሰነ ገንዘብ በመመደብ ወደ ሌላ ሶስተኛ የአፍሪካ ሀገር ለማዛወር እቅድ ማውጣቱ በርካታ ተቃውሞ የደረሰበት ከመሆኑም በላይ እቅዱ የከሸፈ መሆኑም ታውቋል። እስራኤል መንግስት እነዚህ ስደተኞች ወደ ምዕራብ ሀገሮች ለማዛወር የወሰነ መሆኑ ሲገለጽ እስከዚያው ግዛዊ ፈቃድ የሚሰጣቸው መሆኑም ታውቋል። በማዕከላዊ የማሊ ግዛት አንድ የጅምላ መቃብር የተገኘ መሆኑን አምነስቲ ኢንተርናሽናል ማክሰኞ መጋቢት 25 ቀን በአሰራጨው ዘገባ ገልጿል። መቃብሩ የተገኘው የአገሪቱ ወታደራዊ ተቋም በጂሃዲስቶች ላይ እርምጃ መውሰዱን ባሳወቀ በጥቂት ቀናት ውስጥ መሆኑን አሳሳቢ ነው ተብሏል። የማሊ ወታደራዊ ተቋም ጂሃዲስቶችን ለመቋቋም በሚል በርካታ ሰላማዊ ሰዎች ላይ እርምጃ እየወሰደ ነው የሚል ተከሷል። ሰዎቹ በማሊ ወታደሮች የተያዙት መጋቢት 10 ሲሆን ብዙዎቹ አይናቸውን ተሸፍነው እንደነበርም ታውቋል። በማሊ ሰላማዊ ሰዎች በፍርሃት እንደሚኖሩ አምነስቲ ኢንተርናሽናል ገልጾ መንግስቱ በወታደሩ ላይ አስፈላጊውን እርምጃ ሊወስድ ይገባልም ብለዋል። የወታደሩ ክፍል የተዘረዘረበትን ክስ ከመካዱ በላይ ግድያው ግለሰቦች እርስ በርሳቸው የሚያካሂዱት ጠብ ነው በማለት ምክንያት ለመስጠትም ሞክሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 13 አዲስ አበባ የቀድሞ ለልት ሳይ ሆስፒታል አጠገብ ወደሚገኘው ወደ ወታደራዊ ፖሊስ ጠቅላይ መምሪያ ተይዤ ተወሰድኩ። ይህ እስር ቤት ሶስተኛ ፖሊስ ጣቢያ የሚገኘው የጸጥታ እስር ቤትን ያህል መጥፎ ሲሆን ባረመኔያዊ አሰራሩ ከማይጨው ወታደራዊ ሰፈር እስር ቤት ጋር ይወዳደራል። ጃልሜዳ አጠገብ የሚገኘው ትልቅ እስር ቤት ክፍሎቹ የተሰሩት ከስሩ ቆሻሻ የሚወርድበት ቱቦ በተዘረጋበት ላይ ነው። በእስር ቤቱ ዙሪያ 3 ሜትር ርዝመት ያለው ግድግዳ አለ። ከግድግዳው ፊት ደግሞ በእስረኞቹ የተቆፈረ ርዝመትና ስፋት ያለው ቦይ አለ። ስለዚህ ማምለጥ በጣም ከባድ ነው። ከውስጥ ክፍሎቹ 1.5 ሜትር በ2 ሜትር ሲሆኑ የሚጠቀሙባቸው ለብቻ ገለው ለሚያስሯቸው እስረኞች ነው። ግድግዳው ላይ ከፍ ብለው ያሉት መስኮቶች የሚከፈቱት ክፍሎቹን በግራና በቀኝ ወደሚለየው መተላለፊያ ነው። ወለሉ ከሲሚንቶ የተሰራ እንደመሆኑ መጠን ቀዝቃዛ ነው። እስር ቤቱ ርጭ ያለ ፈጥታውም የሚያስፈራራና የሚጨፈግግ ነው። እስር ቤቱ ስንደርስ ጫማዎቻችንን እንድናወልቅ አዘዙን። እቃዎቻችንንም አስረከብን። ከዚያም ሬሳችንን ለመረከብ የሚነገራቸው የዘመዶቻችን ስሞችና አድራሻዎች ዝርዝር የሚጻፍበት ፎርም እንድንሞላ አስደረጉን። ከዚህ በኋላ ቦዩ አጠገብ አሰለፉን። ጠመንጃዎቻቸውን አቀባብለው ምላጮቹን ሳቡ። ይህ የማሞኛ ርሸና የገደሉን ያህል ነው የተሰማን። የሚያስፈራራ ጸጥታ በሰፈነባቸው ክፍሎቻችን ውስጥ ሁሉ ጊዜ ኮረንቲ ስለሚበራና መስኮቱም ወደ እስር ቤቱ ውስጥ ስለሚከፈት ቀንና ሌሊቱን የምናሳልፈው የትኛው ቀን የትኛው ሌሊት መሆኑን ሳናውቀው ነው። ምርመራና ግብረ ሰይድ አብረው ሳይነጣጠሉ ነው የሚካሄዱት። የውስጥ እግርህን ከደበደቡ በኋላ ከጠንካራ ገመድ ከተሰራ ወንበር ላይ እንድትዘል ያደርጓል። ይህ እንዲያውም የውስጥ እግርህን የበለጠ ህመም እንዲሰማው ያደርጋል። የተራቀቁበት አንድ ነገር ብልትን በጭካኔ በመደብደብና ለዚህ ጉዳይ በተሰራ መሳሪያ በመጨቆን ማድቀቅን ነው። ግብረ ሰይል እያካሄዱ እንገልሃለን፣ መሞትህንም የሚያውቅ አይኖርም ይሉሃል። ግብረ ሰይል ፈጻሚዎቹ ሰዓት አክባሪ ናቸው። የምሳ ሰዓታቸው ሲደርስ ወዲያው ቆመው ይሄዳሉ። ከሰዓት በኋላ እስኪመለሱ ከጣራ ላይ እንዳንጠለጠሉ ይተውሃል። አዘውትሬ የተቀበልኳቸው የግብረ ሰይል አይነቶች ግርፊያ፣ የኤሌክትሪክ ንዝረት፣ የብልት ጸጉርን በፒንሳ መንጨት፣ ጭንቅላትን ስለታም ጠርዝ ባለው ማስመሪያ መምታት፣ ጣቶቻቸውን ቀስ በቀስ የቀረጣጠፏቸው ሌሎችም ነበሩ። ሌሎች ደግሞ የሰው አይነ ምድር እንዲበሉ የሰው ደም እንዲጠጡ የተደረጉ ነበሩ። አርብ አርብ የርሸና ጊዜ ነው። የወታደሮቹ ኮቴ አንተው ክፍል በራፍ ላይ ደርሶ ይቆም ይሆናል የሚል ስጋት ሌሊቱን መጠበቅ አያድርስ ነው። አብሬያቸው ከመጣሁት እስረኞች 2 ብቻ ነን የተረፍነው። ሌሎቹን ጨርሶ አይቻቸው አላውቅም። ተገለዋል ብዬ እገምታለሁ። ናዝሬት የተያዝኩት ጥቅምት 1969 ዓመተ ምህረት ከቤቴ ከሌሊቱ በ8 ሰዓት ነው። የወሰዱኝ በጊዜው እንደ መይሶን አባላት ይታወቁ የነበሩ በኋላ ወደ ሰደድ የተሳቡ ሲሳይ ወልደ ዮሐንስና አሁን 50 አለቃ የሆነና በኤርትራ ውስጥ አንድ ቦታ የሚኖር ብዙ ነህ እንዳይላሉ ናቸው። የያዙኝና ቤቴን የፈተሹኝን ስኳድ የመሩት እስር ቤት ውስጥ ማርነት መብራቱን አገኘሁት። ቤት ውስጥ አንድ የዲሞክራሲያ እትም ተገኝቶበታል። በተደጋጋሚ ከማርነት ጋር ድርጅታዊ ግንኙነት እንደነበረኝ ጠየቁኝ። ነገር ግን ፍጹም ኑሮኛው ቅንብዬ ካድኩ። ከመርማሪዎቹና ከግብረሰይ ፈጻሚዎቹ የማስተዋውሳቸው ተስፋይ መንግስቱ የወንጂ አብዮታዊ መከላከያ ኮሚቴ ሊቀመንበር፣ ዮናስ አራሮ ካድሬና አባተ ተሰማ የተባለ የማይሶን አባል ናቸው። አንድ ቀን ማርነትን ጠርተው አወጡት። ከዚያ በኋላ ታይቶ አይታወቅም። ሙሉጌታ የሚባል ሌላ እስረኛ ነበር በዚህ አይነት ሁኔታ እንደጠፋ የቀረ። እኔን አንድ ወር አቆይተው ለቀቁኝ። ግን እንደነተሾመና የወንጂ ስኳር ፋብሪካ ሰራተኛ ሰለሞን ወንጂ ስኳር ፋብሪካ ውስጥ ኮረንቲ ሰሪ ባሰቃቂ ሁኔታ ግብረሰይል ተቀበልኩ ማለት አልችልም። እነሱ ላይ ያልተጠቀሙባቸው የጭቃኔ ቅጣቶች አልነበሩም። በጣም ከከፉት ግብረሰይል ፈጻሚዎች የማስተዋውሳቸው የወዝሊክ አባል የነበረውን ሚልኮስ አንጀሎን ሲሆን ይሄው ሰው በጭቃኔ ታወቀ ከመሆኑ የተነሳ የአቃቂ ሰራተኞች ሌላው ገዳይ ጣም ያለው እሸቴ አሁን የኢሰፓ ማዕከላዊ ኮሚቴ አባል ለርዳታ ይጠራው ነበር። ሚልኮስና ጣም ያለው ሁለቱ በአንድነት ልክ የሌለው ሰራተኛ ጨርሰዋል። በየካቲት 1970 ዓመተ ምህረት ብቻ ናዝሬት ውስጥ ከአጼ ገላውዲዮስ ትምህርት ቤት ውጭ ግንብ ገበያና ቅድስት ማርያም አጠገብ 21 የአስተማሪዎች የተማሪዎችና የሌሎች የማላውቃቸው የኢሃፓ አባላት ናቸው የተባሉ ሰዎች ሬሳዎች አይቻለሁ። ከወንጂ ብዙ ሰዎች ታስረው ነበር። እስካሁን የደረሱበት ምልክቱ የለም። ሐረርጌና አዲስ አበባ። ስለገዛ ራሴ ተመክሮ ከመጻፌ በፊት ስለማውቀው በጽፍ ጠቃሚ ይመስለኛል። ስለተያዙ ግብረሰይል ስለተቀበሉና ስለተገደሉ መስከረም 1969 ዓመተ ምህረት ሐረር ውስጥ የመድኃኔዓለም ትምህርት ቤት መምህርና ርዕሰ መምህር የነበረው ነጋሽ ሙሳ ተያዘና አረመኔያዊ በሆነ መንገድ ግብረሰይል ከመቀበሉ የተነሳ እግሮቹ እንዳልሆኑ ሆነው ደም ያንቆረቆሩ ነበር። ሽንቱም ደም ያቀለመው ነበር። በዚሁ ዓመት በህዳር ወር 27 እስረኞች ወደ ኤረር በሐረርና ጅጅጋ መንገድ ላይ ተወስደው በቅጽበታዊ ውሳኔ ተገድለው ተቀበሩ። ከነዚህ 27 ውስጥ የማስተዋውሳቸው የታሪክ መምህርና የተነስ የሐረር መምህራን ማህበር ልሳን አዘጋጅ የነበረው አለማየሁ ክፈሌ የሂሳብ መምህር፣ ዘውዴ የመድኃኔዓለም ትምህርት ቤት ተማሪ የነበረች፣ ባሽንኩር ተማሪ የነበረች፣ አሸብር ኃይሉ የዩኒቨርሲቲ ተማሪ ከአዲስ አበባ፣ እንዲሁም ሰለሞንና የሺጥላ ናቸው። ቅጽል ስሙ ለንደን የነበረ ግርማ ከተረሸነ በኋላ የሶማሌ ሰርጎ ገብ ተብሎ ሬሳው በመኪና እየተጎተተ እንዲታይ ተደረገ። እዚያው ሐረር ውስጥ ጥመ ልሳን የተባለ ወጣት ስኳዶች ሊይዙ ሲመጡ አልያዝም በማለት ሁለት ገሎ እሱም ተገደለ። እናቱ ከገበያ ሲመለሱ በስኳድ ታፍነው ተወሰዱና መድረሻቸው ጠፋ። እስር ቤት ውስጥ ሆኜ አስበተፈሪ እስር ቤቶች ውስጥ ግብረሰይል የተቀበሉ ብዙዎችን አግኝቻለሁ። እንደነገሩኝ አንድ የኢሃፓ አባል 7 ጊዜ ከተደበደበ በኋላ ኢሃፓነቱን ስላመነ ግብረሰይል ፈጻሚዎቹ ሰባቶች በተባለ የተራዘመ ድብደባ ያምናሉ። ቁጥር 8 ወይም 6 እየተባለ በሚታወቀው አስተሳሰር ያስሩህና ለረጅም ሰዓታት እግሮችህ እስኪደሙና አጥንቶችህ እስኪታዩ ድረስ ይደበድበዋል። እስረኛን ከረሸኑ በኋላ ሬሳውን ከመነኪና ጋር አስረው ከተማውን እያዞሩ መጎተት ደስ ይላቸዋል። የሱልጣንን ሬሳ እንዲህ ነው ያደረጉት። በ1968 ውስጥ የደርጉ አባል ሻለቃ ጌታቸው ሽበሺ ነበር በዚህ ከተማ ውስጥ የተካሄደውን ግድያ የመራው። የጥጥ ፋብሪካ ሰራተኞች በጅምላ ነው የተረሸኑት። የገለምሶ አርሶ አደር ማህበር አባላት፣ ጥቂት ተማሪዎችና የመንግስት ሰራተኞች እንዲሁም የአውራጃው አስተዳዳሪ የቀድሞ ያየር ኃይል መቶ አለቃ የነበረ በሻለቃ ጌታቸው እንዲታፈሱ ከተደረጉ በኋላ በገለምሶና በበዲሳ መካከል ባለው ጫካ ውስጥ በጅምላ ተረሸኑ። በዚያን ጊዜ 30 የሚሆኑ ተማሪዎች ካስ በተፈሪ ታፍሰው ወደ ሚኤሶ በመወሰድ ተረሽነዋል። እኔ ራሴ አዲስ አበባ ተይዤ ሲኒማ አምፒራ ጠገብ ከሚገኘው ቀበሌ 10 ከፍተኛ 2 ውስጥ ታግቼ ቆይቻለሁ። በመጀመሪያ ተገረፉ፣ ተደበደቡ። ግብረ ሰይል ይፈጽሙብኝ የነበሩት ማስረሻ ከበደ፣ ፍሬው የቀድሞ ኪሳውላቂ፣ ታደሰ የጸጥታ ጆሮ ነው፣ ጸጋዬ የቀበሌ ዘበኛና የስፖርት ፌዴሬሽን መኪና ነጂ፣ እንዲሁም ፈለቀ የሚባል የከፍተኛ 2 ካድሬ የነበሩ ናቸው። በዚህ ቀበሌ ውስጥ ከየሬሳቸው ውስጥ ታምራት የተባለ የቀበሌ መሪን ገደላችሁ በሚል በዚያ አንድ ወንጀል በተለያየ ጊዜ የተገደሉ ያለማየሁን፣ የሳሙኤልን፣ የግርማ ታፈሰን አውቃለሁ። በቀበሌ እስር ቤት ውስጥ የተለያዩ የግብረ ሰይል አይነቶች የሚከተሉት ነበሩ። ቁጥር 8 ስቅላትና ግርፋት፣ ውሃ ውስጥ ዘፍቆ መግረፍ፣ ጀርባን ከገረፉ በኋላ የጋዜጣ ወረቀት በላዩ ላይ ማቃጠል፣ ጸጉሩን አቃጥሎ አመሉን በደም ለውሶ አስገድዶ ማብላት፣ ሲጋራ ምላስ ላይ መተርኮስ፣ እስረኛው የግብረ ሰይል ፈጻሚውን አክታ እንዲውጥ ማድረግ፣ እስረኛው ጣቱን ከፊንጢጣው እንዲከትና ያንን ጣቱን አፉ ውስጥ እንዲዶል ማስገደድ፣ የጀርባና የጫማ ቁስልን በእግር መደፍጠጥ፣ ጀርባን በኮረንቲ ካውያ መተኮስ ናቸው። ህዳር 1969 ዓ.ም ተመረተ። አንድ የዩኒቨርሲቲ ተማሪ ከእስር ቤት ተወስዶ ተገድሎ ቴዎድሮስ አደባባይ ላይ ለትርኢት ተጥሎ ነበር። አንድ ወጣት ራሱን ከተጨማሪ ግብረ ሰይል ያዳነ መስሎት 5 ጓደኞቹን አጋለጠ። ሆኖም ከአምስቱ ጋር ተወስዶ ተገደለና ሶማሌ ተራ ተብሎ በሚታወቀው ቦታ የስድስቱም ሬሳ ለትርኢት ቀረበ። 8 ወጣት ልጆችም ወደ ከፍተኛ 21 እንዲመጡ ተደርጎ ከተገደሉ በኋላ ራስ መኮንን ድልድይ አካባቢ ተጥለዋል። ወደኛ ቀበሌ እስር ቤት ከኛ ጋር ለታሰረ አንድ ዘመዷ ምግብ ታመላልስ የነበረች አንዲት የ14 ዓመት ወጣት ነበረች። ታዲያ ከዘበኞቹ አንዱ አይኑ ስላረፈባት አንድ ቀን እሷም ከኛ ጋር ታሰረች። ታደሰ የተባለ ይህ ዘበኛ ደፈራትና አረገዘች። ማርገዟንም እንዳወቀ ገደላት። ውሎ አድሮ ታደሰ በሌላ ወንጀል ሲያዝ፣ ይህም የልጅቷ ግድያ ከወንጀሉ ዝርዝር ውስጥ ተደመረ። ነገር ግን የተወሰነበት ቅጣት የጥቂት ዓመታት እስራት ነበር። የቀበሌ አለቆችና ዘበኞች ይደፍራሉ፣ ይገድላሉ፣ ይዘርፋሉ። ለምሳሌ ሐጅ በድሩ የተባለ የቀበሌ 11 ሊቀመንበር ከቀበሌ 9 ተረፈና ከቀበሌ 13 ታወቀ በዚህ ረገድ የታወቁ ነበሩ። ሰዎችን ያስሩና ዘመዶቻቸውን አስፈራርተው ገንዘብ ይቀበሉ ነበር። ገንዘብ ይዘርፉና ባለቤቶቹን ይገሉ ነበር። መርካቶ አካባቢ የነጻነት ጎህ ቡና ቤት ባለቤት እጣ ይኸው ነበር። የቀበሌ 9 ሊቀመንበር ተረፈ የግራ ሆቴል ባለቤትን ሚስት ወሸመና ከዛም ባልየውን ገደለ። አንድ የቅቤ ነጋዴ አናርኪስት ተብሎ ሊገደል ከሚችልበት ሁኔታ ለመዳን 15,000 ብር መክፈል እንደነበረበት አውቃለሁ። በአንድ ወንጀል በርካታ ሰዎችን መግደልም የታየ ነበር። ቀደም ብዬ እንደጠቀስኩት ታምራት የተባለውን የቀበሌ ሊቀመንበር ገደላችሁ በመባል 3 ሰዎች ተገድለው ነበር። ጥር 1978 ዓ.ም ተመረተ። በቀበሌው ውስጥ የህዝብ ስብሰባ ተደርጎ ቀርዋሬ የተባለ በወጣትነት እድሜ ያለ ሰው የታምራት ገዳይ ነው ተብሎ ለህዝቡ ተጋለጠ። እዚያው ቦታ በህዝቡ ፊት አንድ የቀበሌ ዘበኛ ቀርዋሬን ገደለው። ከዚያም አናርኪስቶች ሲሞቱ ማየት እንዴት እንደሚያስደስት የሚገልጸውን የተለመደ ዘፈን እንዲዘፍ ህዝቡ ታዘዘ። ከሳምንት በኋላ ሌላ ስብሰባ ተጠራና አሁን ደግሞ የቀበሌ ነዋሪ የሆነ ገብረ መድህን ሹምዬ እንደ ታምራት ገዳይ ሆኖ ተጋለጠ። በዚህ ጊዜ ሰው ለመቃወም ደፈረ። ታምራትን ለመግደል በሰልፍ ቆመው ነበርን ወይስ ምንድነው ነገሩ ነበር ብዙዎች ያሉት። ገብረመድን በዚህ ሁኔታ ከሞት ተረፈ። ከመለበቀቁ በፊት ግን 3 አመታት ዓለም በቃኝ ታሰረ። ሐጅ በድሩ ሬሳቸው ሀብተ ጊዮርጊስ ድልድይ ለተጣለው ብዙ ሰዎች መገደል ተጠያቂ እሱ ነበር። ለምሳሌ ጥር 1970 ዓመተ ምህረት እስረኛ በማምለጡ በንዴት የተቃጠለው በድሩ 8 አዳዲስ እስረኞች አውጥቶ ረሽኖ ሬሳቸው ሀብተ ጊዮርጊስ ድልድይ ተጥሏል። የቀበሌ 17 አለቃ የነበረው በትረ እስረኞችን ማቃጠልና የራሳቸውን የበሰበሰ ወይም በደም የተጨማለቀ ስጋ እንዲበሉ ማስገደድን ሙያዬ ብሎ የያዘ ሌላ የታወቀ ገዳይና ግብረሰይል ፈጻሚ ነበር። የእስረኞችን አባለ ዘርና ፊንቲጣ በሲጋራ መለኮሻ ያቃጥል እንደነበርም ተነግሮኛል። ፖለቲካ ትምህርት ቤት ውስጥ የማይሶንና የሌሎች ካድሬዎች ለእስረኞች መዝፈቂያ ሲሉ የፈላ ዘይትና ውሃ ገላ መታጠቢያ ገንዳ ውስጥ መሙላት ይወዱ ነበር። ሰኔ 1970 ዓመተ ምህረት በተለያዩ እስር ቤቶችና የማቆያ ማዕከሎች ኮሚቴ ተዘዋውሮ በኢሃፓ የመከላከያ ስኳድ አባልነት የተወነጀሉትን በሙሉ ሰብስቦ ወደ ድርቅ ዋና መስሪያ ቤት ወስዷቸው ከተመረመሩና በግብረሰይል ከተሰቃዩ በኋላ ብዙዎች ተገደሉ። እኔ ለ6 ዓመታት በእስር ቆየሁ። በወግ ክስ አልተመሰረተብኝም ወይም አልተፈረደብኝም። አዲስ አበባ እሁድ ከሌሊቱ በ9 ሰዓት ትንሽ ጋጠወጥነት ያለው ሁኔታ ቀሰቀሰኝና የጸጎፈነነውን የቀይ ሽብር እውነታ እነሆ አለኝ። ስድባቸውን እያዘነቡ ቤቱን ሰብረው ለመግባት ይሞክሩ በነበሩበት የሽብር ስኳዶች 3ቱም የቤታችን በሮች ይደቁ ጀመር። ወዲያው የታየኝ በመኝታ ክፍሌ መስኮት ዘልዬ በቤታችን መስኮትና በመሰረቱ መካከል በሚገኘው መተላለፊያ ላይ እጅግ ራቅ ካለውና ጠባብም ከሆነው ጥግ መደበቅ ነበር። የሚያሳዝነው ግን ከችኮላዬ የተነሳ የመስኮቱን ከእንጨት የተሰራ ብርሃነ ከላ መሸፈኛ መልሼ ሳልዘጋው ቀርቼ ኖሯል። ከተደበቅኩበት ሁኜ የወራሪዎቹን ጩኸት ስድብ እሰማ ነበርና የሁለት ሴቶች ድምጽ ያለ ጥርጥር ጠቋሚዎች እንዳለ ለየው። እነሱ ነበሩ ግድግዳዎቹ ላይ ምልክት ፈልጉ፣ ጣራውን ዘንጥሉ፣ ፎቶግራፍ የተከፈፈበትን ገንጥሉ፣ ፍራሾቹን ተመልከቱ ወዘተ እያሉ እነዚያ ደደቦች ቤቱን እንዳለ ያመሰቃቅሉት ነበር። እስከዚያች ሰዓት ድረስ ለረጅም ጊዜ ቤታቸው ደብቀውኝ ወደ ነበሩት ባልቴት ልጆችሽ የት አሉ? የት ነው የምትደብቂያቸው? እያሉ ጥያቄዎች ሲወረውሩባቸው ሰማሁ። ያስፈራሯቸው እዚሁ እንገልሻለን እያሉም ይዝቱባቸው ነበር። በድንገትም ከነይቱ መስኮት ብርሃን ቦገግ ሲላየው ራሴን ጥያቄ ጠይቄ ሳልጨርስ መልሱን አገኘሁት። የእንጨቱን ብርሃን መሸፈኛ ከውጭ በኩል ሳልዘጋው ረስቼው ነበር። አንድ ፍርሃት የጨበደደው ድምፅ በመስኮት አድርገው አምልጠዋል፣ ተደብቀው መሆን አለበት፣ ተጠንቀቁ ሲል ሰማሁ። የጀርባውን መስኮቶች በሙሉ ከፈቱት። የክፍሎቹ መብራቶች በሙሉ ስለበሩ የነበርኩበትን ፍጹም የሆነ ጨለማ ዋጠው። ከነሱ አንዱ የተደበቁትን ለመፈለግ የኛኑ ደካማ ባትሪ ይመስለኛል ተጠቀመ። ትንፋሽን ውጬ ጀርባዬን ግድግዳው ላይ ልክክ አድርጌ ለጥፌ ፊቴን መልሼ በድን መስዬ ቆምኩ። ውጣ ተይዛል ብሎ ጮኸ። ቆየት ብዬ አንድ አይነት ሲኒማ አይተን መሆን አለበት ብዬ አሰብኩ። ፍንክች አላልኩም። እሱም ወደ ክፍሉ ውስጥ ተመለሰ። እዚህ ላይ የወራሪዎቹንና የተቋሚዎቹን ማንነት መለየት ታሰበኝ። እንደማልታይ እርግጠኛ ነበርኩ። ስለዚህም ቅርብ ወደ ነበረው መስኮት የኔ መኝታ ቤት እያሰላሁ ተጠጋሁና ወደ ውስጥ አሽልቄ ተመለከቱ። አንድ ሰው ብቻ ነበር። ካሴቶችን፣ ቴፖችንና የውስጥ ሱሪዎችን ከኪሶቹ ውስጥ ያጭቅ የነበረው። ከዚያም ወደ መካከለኛው መስኮት ለመረማመድ ወሰንኩ። ከእንጨት የተሰራው የመስኮቱ መከለያ አመቺ ስለነበር የተሻለ እይታ እንዳገኝ ረዳኝ። መስኮቱ እኛ እንደ መኝታ ቤት ወደምንጠቀምባቸው በመጋረጃ ወደ ተካለሉ የተጣመሩ ማረፊያ ቤትና ምግብ ቤት ያመራል። በርካታ የታጠቁ ሰዎች እየተተራመሱ ሲገቡ ሲወጡ ይታያሉ። ተከናነቡት ጋቢ ፊታቸውን የደበቀው ሁለት ያልታጠቁ ሴቶች ነበሩ። እቋሚዎቹ እነሱ መሆናቸው ነው። ሬዲዮ፣ ልብስ፣ የወጥ ቤት ቁሳቁስ ወዘተ የታጠቁት ወንበዴዎች ያጉዛሉ። ባልቴቷ ያንገታቸውን ልዩ የወርቅ ባህል ሊሞጨልፍ ከሚሞክረው ዘበኛ ጋር ጭቅጭቁን ተያይዘውታል። በኋላም መንጭቆ ይወስድባቸውና የተሰራ ጸጉራቸውን በጭካኔ ጨምዶ ይዞ የጆሮ ጉትቻቸውንም አክሎ ከእጅ ያስገባል። ከጥቂት ጊዜ በኋላ ዋነኞቹ ካድሬዎች ቦታውን በደንብ እንዲፈትሹ ለበታች ካድሬዎች ትዕዛዝ ሰጥተው ጥለው ይሄዳሉ። በድንገት ድምጽ ከመስማቴ ጋር ከቤቱ የኋላ ግድግዳ ላይ ከመስኮቱ ፊት ለፊት ያንድ ሰው ጥላ ታየኝ። በጣም ቅርቤ ነበር። አልጋውም ላይ እየወጣ ነበር። ታዲያ በአቅራቢያዬ ወደሚገኙት የቤት ክዳን ቆርቆሮዎችና ጥቂት የተሰባበሩ እንስራዎች አጠገብ ወይም በስራቸው ለመደበቅ ወደዚያ ቸራልኩ። ለነገሩ ርቀቱ ከመስኮቱ በክንድ የሚለካ ነበር። አሁንም ይህን የተከፈተ መስኮት ጠረጥረዋለሁ ሲል ሰማሁት። ክብሪት ያለ ስጠኛልና ወረቀቶች ጨባብጦ ክብሪቱን ሲጭር ወረቀቱን ሲለኩስ አዳመጥኩት። ሁለታችንም አይን ላይን ግጥምጥማል። እሱ አይኑን ሰበረ። እኔም እንዲሁ በድንጋጤ ደነዘዝኩ። እሱም እንደ ደነገጠ ይታየኝ ነበር። ግን ፈጥኖ አደብ ገዛና ጸጉሬን አፈፍ አደረገው። በዚያም ቀይ ሽብር መዳፍ ውስጥ ወደቅኩ። ድምፅ አሰማና ሌሎች ተሯሩጠው መጡ። በመስኮቱ አድርጎ ግማሽ ሰውነቴን ያህል ጎትቶ አወጣኝ። ከሩቅ የሚጠራ ይመስል ይህች ውሻ መሳሪያ ይኖራት ይሆናልና ተጠንቀቅ ሲል የሆነ ሰው ሰማሁ። ጎትተው ካስገቡኝ በኋላ በጥፊ ተጠፈጠፍኩ። በቡጢ ተመታሁ፣ ተተፋብኝ፣ ወደ ሉም ላይ ተወረወርኩ። አንዳንዶቹም ሊገሉኝ ያሰቡ በማስመሰል ሽጉጦቻቸውን አቀባበሉ። እከሌ ነሽ ብሎ አንዱ ጠየቀ፣ አልጋዬ አጠገብትቸው የነበረውን መታወቂያ ወረቀት ይዞ። አዎ እኔ ነኝ ብዬ አለቀስኩ። መታወቂያዬ ገረድናት የሚል ነው። እምባዬ በጉንጮቼ ላይ ዱብ ዱብ እያለ ነበር። ጎረቤታችን ያሉ ቄስ ፖሊሶች መስለው ከሚመጡ አናርኪስቶች ተጠንቀቁ ብለው ነበርና ለዚህ ነው የተደበቅኩት ብዬ ሳላስበው ተናገርኩ። እዚህ ይኖሩ የነበሩ የአናርኪስት ልጃገረዶች የት ነው ያሉት ብሎ አንደኛው ጠየቀ። አንድ የውሸት መልስ ትሰጪኝና ናላሽን ነው የምጠረምሰው የሚል ተከተለ። አዲሱን ልብሷን ለብሳ ማለዳ ቤተክርስቲያን ሄዳለች። በቶታል ቤንዚን ማደያ መንገድ በኩል ነው ሄደችው ብዬ መለስኩ። ተጨማሪ ጥያቄ ለመጠየቅ እድል ሳልሰጣቸው የልዩ ልዩ ጻድቃን ሰማዕታትን ስም በመጥራት ስለ ወንድ ልጅ አምላክ፣ ስለ እምዬ ማርያም ወዘተ እያልኩ በመማጸን ልመናውን አጎረፍኩባቸው። ግን እኔን የፈለጉ አልመሰለም። ስለ ሌሎቹ ሴቶች መጠየቁን ደጋገሙ። እያንዳንዱን ጥያቄ በጥፊ ወይም በርግጫ እያጀቡ መልሴ አንዲት ነበረች። ጎትተው አነሱኝና መደበቂያ ቦታዎችን እንዳሳያቸው ከክፍል ክፍል አዞሩኝ። ወደሚቀጥለው ክፍል ወርውረው በከተቱኝ ጊዜ ከጉድጓዳቸው ተወርውረው ለመውጣት የከጀላቸው ታላላቅ አይኖች ነበሩ። ግልብጥብጡ ከወጣው አልጋ አጠገብ እርቃኑን ቁሞ መላ ሰውነቱ ይንቀጠቀጥ ነበር። ከአንድ ዓመት ተኩል በፊት ይኸው ቤት ሲበረበር አባቱም እጁን በካቴና ታስሮ ሲወሰድ አይቷል። ልጁ እድሜው 6 ዓመት ተመንፈቅ ነበር። ክፍሉ ምስቅልቅሉ ወጣ። ትራሶችና ፍራሾች ተቀዳደዱ። ከበርባሪዎቹ አንዱ መጽሐፍቱን ከመደርደሪያ ላይ ያወረደ፣ ከተማ ውስጥ መጽሐፍ አለመኖሩ አያስደንቅም፣ አናርኪስቶቹ እዚህ ደብቀዋቸዋል ብሎ ጮኸ። ሌላው ደግሞ መጽሐፍ መደርደሪያው አናት ላይ ቆሞ ጠመንጃ ወይም የሆነ የተደበቀ ሰነድ እጄ ላይ ይወድቅልኛል ብሎ በመገመት ኮርኒሱን በካራ ይቀድ ነበር። የት እንዳለ አሳዩን እያሉ ጮሁብኝ። ድምጼን ከፍ አድርጌ ከማድ ቤት ወጥቼ አላውቅም እባካችሁ አትግደሉኝ ወዘተ እያልኩ ለመንኳቸው። ያጋቾቼ ብሽቀት እየጨመረ መጣ። ጥቂት ተጨማሪ ጥፊ አላሱኝና ወደ ማረፊያው ክፍል ገፈተሩኝ። እዚያም አይነተኛዎቹ ሰዎች ሶፋዎች ላይ ተቀምጠው አየሁ። የቴሌፎን መስመሩ እንደተላቀቀ ማየት ይችል ነበር። በበረንዳው በኩል የማረፊያ ቤቱ በር ተበረገደና ወዲያውም የከፍተኛ ሁለት ቀበሌ 10 አብዮታዊ ዘብ ሊቀመንበር እና ያሳሹ ቡድን ምክትል አዛሹ ገቡ። አየሮ ድልደድ ውስጥ የቀድሞ ባለሌላ ማዕረግ የነበረ እሳት የሚተፋ ድራጎን ቢጤ ሰው በቀጥታ ወደ እኔ ተወረወረና ባንድ እጁ ጉሮሮዬን አነቀኝ፣ በሌላው ጸጉሬን ጨመደደኝ። ከዚያም ብድግ አርጎ ተሸከመኝና ቀድም ውጪ ሆኜ ወደ ውስጥ መለከተው ከነበረው ክፍል ወሰደኝ። አንቺ ልክ እዚያ ፍግም እንዳለችው እንደዚያች ውሻ ጓደኛሽ ቀይ ሽብር ልናፋፈምብሽ ነው ብሎ ደነፋ። ወደ ጥግ ስመለከት ባልቴቷ ወለሉ ላይ ቁጭ ብለው ጭናቸው ላይ አረፋ የሚደፍቀውን ሰውነት ታቅፈው አየኋቸው። እነዚያ ደደቦች እንዳሰቡት ሳይሆን የልብ መታወክ እንዳልነበራት ባልቴቷ አሳምረው አውቀዋል። እኔም አንገቷ ላይ ከተንጠለጠለው ክታብ ውስጥ የምታኖረውን የመርዝን ክብል እንደዋጠች አውቄያለሁ። ቁጥር እንደሌላቸው ሌሎች ጓደኞቿ ሁሉ እሷም ተንዘፈዘፈችና ሞት እያሸለባት ጸጥ ስትል እየተመለከትኩ ሳለ ባልቴቷ ሙሾአቸውን እያንጎራጎሩ በሞት ድምጽ ዋይ አሉ። እሷ ለእምነቷ የቆመች የተባሽ ታጋይ ነበረች ማለት እችላለሁ። ዩኒቨርሲቲ በነበረችበት ጊዜ ምንም እንኳ በዚያ ጊዜ ብዙ ሴቶች የተማሪውን እንቅስቃሴ ባይደግፉም እሷ ግን ድጋፍም የተባ ተሳትፎም ነበራት። በየካቲቱ አብዮት ወቅት በሴቶች ሰራተኞች ውስጥ ምስጢራዊ ህዋሳትን በማደራጀት ተግባር ውስጥ ተሳትፋ ነበር። ደርግ ስልጣን ከያዘም በኋላ በዚሁ ተልእኮ ቀጥላለች። ለወታደራዊ መንግስት የነበራት ተቃውሞ ፍጹም ሲሆን የግል ተመክሯም ይበልጥ ጥላቻን እንድታተርፍ ንቃትን እንድትጨምር አድርጓታል። ለመጀመሪያ ጊዜ እሷን ያገኘዋት የእቡ ኑሮ ውስጥ ገብታ አንድ ጓደኛ ቤት 12 ዓመት ዕድሜ ከነበራት እህቷ ጋር ሁና ነበር። ይህች ትንሽ እህቷ በመስከረም 1968 በተደረገ ሰላማዊ ሰልፍ ላይ ተይዛ በአንድ የእስር ቤት ዘበኛ ተደፍራለች። ይህች ልጅ ከእሷ ጋር ሳያት ገና ድሮ የአራት ወር ጽንስ ይዛ ትልቅ እህቷን አንድ ነገር እንድታደርግ እየነዘነዘቻት ነበር። እናታቸው ሐረር ለሕክምና ሄደው በኦጋዴን ጦርነት ምክንያት መጓጓዣ አጥተው እዚያው ቀርተዋል። ወንድማቸው ደግሞ አናርኪስት ተብሎ ታስሯል። በእርግጥም እሷ ወታደራዊ መንግስትና የቆመበትንም ዓላማ ለመጥላት በቂ ምክንያት ነበራት። እነዚያ ደደቦች በስቃይዋ እየተደሰቱ በእንደዚያ አይነት ሁኔታ ስትሞት ማየት ልቤን ቆላው። አጋቼም ከክፍሉ ውስጥ ጎትቶ አወጣኝ። በእኔም በዘር ማንዘሬም ላይ ጸያፍ ስድብ እያወረደብኝ ከቤት አውጥቶኝ ቆሻሻና ስብርባሪ በተመላበት ጠባብ መተላለፊያ ውስጥ ጎተተኝ። የጠርሙስ ስብርባሪም የውስጥ እግሬን ይቀደው ገባ። አልፎ አልፎም ይህ አውሬ የሆነ ሰው ሊደበድበኝና ሆዴ ላይም ዱብ ዱብ ሊልብኝ ቆም ይላል። ጉሮሮዬን ረግጦ ይዞ ለመግደል ያስፈራራኝ ነበር። ደሜ እየፈሰሰ ህመሙም እየበረታብኝ አእምሮዬን ወደ መሳቱ ደርሼ ነበር። የአንድ መቶ ሜትር ርቀት ያህል እንደሄድን አስፋልት ከተነጠፈው መንገድ ላይ ደረሰ። ዚያም ያሳሽ ቡድኑ አዛዥ ማሪዮን ይዞ የተቀመጠባት የቀሽብሩ ቮልስዋገን መኪና ቁማ ነበር። አዛዡ ከመኪናው ወርዶ የኋላ በሩን ከከፈተ በኋላ የውሃ ቀለም መልክ ያለው የቀሽብር ሰሌዳና ጥቂት ተላላቅ መስማሮች ለመከተሉ አቀበለው። ደሃስ ለመሆኔ ደንቆሮ ገረድስ ለመሆኔ ያች የሚፈልጓት በቶታል ቤንዚን ማዲያ መንገድ አድርጋ መሄዷን የሚገልጸውን ትሁት ምልጃዬን በመድገም በጉልበቴ ተንበረከኩና ለመንኳቸው። መከተሉ ከመንገዱ ባሻገር ወደ ነበረው ትንሽ ሳርማ ቦታ ጎትቶ አሻገረኝና ወደ መሬት ከገፈተረኝ በኋላ ክላሽንኮቭ መሳሪያውን አቀባበለ። እኔም የመጨረሻው ሰዓት መስለችኝና የመታበይ ስድብ ለወረወረበት ካሰብኩ በኋላ እንደምንም ተገጣሁና የተለመደውን ትሁት ልመናዬን ደገምኩ። አልባሌዎቹን ቃላት ለመጨረሻይቱ ጊዜ ቆጠብኳቸው። በጣም ረጅም ጊዜ መስሎኝ ከነበረው በተጨባጭ ከአንድ ደቂቃ ከማይበልጥ ጊዜ በኋላ እንደገና ኮዴ ላይ ረገጠኝና እንድነሳ አዘዘኝ። ያ እርግጫ ከቶውንም አልተሰማኝም። ደብዘዝ ያለ ብርሃን ወደሚታይበት ሰርጥ መንገድ ሲጎትተኝ የመድፈር ሐሳብ የነበረው መስሎኝ ነበር፣ ግን ተሳስቻለሁ። ከጥቂት ደቂቃዎች ጉዞ በኋላ ማነ በዚህ የምትሄድ እያሉ በመጮህ ጠመንጃቸውን ባቀባበሉ ሰዎች እንድንቆም ተገደድን። እኔን የሚያሰቃየው ሰውዬ የይለፍ ቃል ነገራቸውና እንድንቀጥል ተፈቀደልን። በድምድማቱ ላይ የብርጭቆና የጠርሙስ ስባሪ በሲሚንቶ ተጠናክሮ ተትረፍርፎ የተተከለበት ረጅም የግንብ አጥር ካለው በአቅራቢያው ከሚገኝ ትልቅ ቅጥር ግቢ ወሰዱን። ሕንፃው በአንድ የንግድ ቡድን የተመሰረተ ማህበር የግል ማህበራዊ ክበብ እንደነበር አውቃለሁ። በግቢው ውስጥም በውጭም ብዙ የታጠቁ ሰዎች ነበሩ። የተወሰኑት ደማቅ ብርሃን ወደ በራበት ትልቅ አዳራሽ አጀቡን። ትልቁ አዳራሽ እንደገባን አይኖች በሙሉ ከ300 ጥንድ የሚበልጡ ወደኛ ዞሩ። አንድ አለንጋ የያዘ ሰው የቀሽብር አስተባባሪ ኮሚቴ አባላት ወደ ተቀመጡባቸው ሁለት ሞላላ ጠረጴዛዎች እናልፍ ዘንድ መንገድ እንዲለቁልን በተጣበበው የሲሚንቶ ወለል ላይ ተንቆራጥተው የተቀመጡትን ወጣቶች ሸነቆጣቸው። በአንጻራዊ መንገድ ሲታይ በጣም ያልተጣበበ ጥቂት ሜትር ካሬ ቦታ ነበር፣ ምክንያቱም እንደነበረው አየሁ። ቀረብ እንዳልኩ የማውቀውና በአካባቢው የአንድ ቀበሌ የተመረጠ ጸሐፊ የነበረ ሰለሞን የተባለ ወጣት ግብረሰይ እየተፈጸመበት ነበር። ተንጠልጥሎ በመገረፍ ላይ ነበር። ግብረሰይ ፈጻሚው ሲያየኝ መደብደቡን አቆመ። አዲስ ሰለባ ተገኘና ከአጃቢዎቼ አንዱ ሆን ብሎ ጠለፈኝና ግብረሰይ ፈጻሚው አጠገብ ሲወድቅ ለሆነ ሰልፍ ራሱን የሚያሟሙቅ ይመስል ባለፌሮ የሆነውን የወታደር ጫማ በማንሳት የእጅ ጣቶቼ ላይ አሳረፈው። አንድ ሰው ለቀይ ሽብር አስተባባሪ ኮሚቴ ሊቀመንበር መታወቂያ ወረቀቴን አቀበለውና ስሜን እንኳ ከመጥራቱ በፊት ምንም የማላውቅ ገረድና በቶታል መንገድ አድርጋ ሄደች የሚለው ዝብዝብ ውስጥ ገባው። አዞረኝ ልወድቅ ነው አልኩና ተዝለፈለፍ። ድካም እንደተሰማው የሚነበብበት ሊቀመንበርም ይህችን ደንቆሮ ገረድ አስወግዱልኝ እንደማለት አይነት ጥላቻ በተመላበት መንገድ በእጁ ምልክት ሰጠ። ወለሉ ላይ ወርውረው ጣሉኝና ክፉኛ የተጎዳ ሰው የሚሆነውን በመምሰል ለሰስ ባለ ድምፅ ትቃትት ጀመር። አይኖቼን ስከፍት ከዚያው ከተጋደምኩበት የለመድኩትን የወይዘሮ ጽጌን ቀሚስና መልክ አየሁ። እሳቸው አካባቢያቸው በሚኖረው ሕዝብ በጣም ተወዳጅ ከመሆናቸው የተነሳ በተደጋጋሚ ጊዜ የቀበሌ ሊቀመንበር ሆነው የተመረጡ 55 ዓመት ዕድሜ ያላቸው ባልቴታ ጋይ ናቸው። ያውቁኛል። እሳቸው ቤት በርከት ያሉ ህቡ ስብሰባዎች አድርገን ስለነበር ስለ እንቅስቃሴያችን ያውቃሉ። አንድ አይነት አደገኛ ሁኔታ ውስጥ ሁለታችንም እንደማንገኝ ሁሉ ለኔ ሐዘን ተሰምቷቸው በሐዘኔታ መልክ ወደኔ እየተመለከቱ ነበር በኋላ አንደ ሰማሁት ዚያደራሽ ውስጥ በተሰበሰቡት እስረኞች ሁሉ ፊት ግብረሰይል ተፈጽሞባቸው ያወጡት አንዳችም ነገር አልነበረም የማይሰማ ወኪል የነበረው ሞላ ጌታቸው በሚባል የሚታወቅ የለየለት ነፍሰ ገዳይ ወደ ባልቴቷ ቀርቦ እንዲነሱ አዘዛቸው በዚች አሮጊት ውሻ አናርኪስት ላይና በአምስት ሌሎች ላይ ቀይ ሽብር ላፋፈም ነው ብሎ ተንጨረጨረ አምስት ሌሎች እስረኞችን በነሲብ መረጠና ይዟቸው ወጣ ይህን ጊዜ ከጠዋቱ 11 ሰዓት ሆኗል አብዛኞቹ እስረኞች በ10ና 11 እድሜ ክልል ውስጥ እንደነበሩ ተመለከትኩ ሆኖም እድሜያቸው ከ10 ዓመት በታች እንደሆነ በግልጽ የሚታይ ቁጥራቸው የማይናቅ እስረኞችም ነበሩ ጠዋት ዘበኞቹ የተኙትን የሚያስነሱት በእስረኞቹ ውስጥ እየተረማመዱ በመጮህና እያንዳንዱን በመግረፍ ነበር ሞላም እነዚያን 6 አናርኮዎች ባንዲት ጥይት መግደል ነበረብኝ በእነሱ ላይ 6 ጥይቶች ማጥፋቴ ያሳዝነኛል ብሎ እየጮኸ በተንቀባረረ አረማመዱ ዘው ብሎ ገባ ከዚያም ካላሽንኮቭን ወደኛ አንጣጠረና ምላጩን ሳበ ተመንጃው ቀጭታ እንዳሰማ ባሳየነው ፍርሃትና ራሳችንንም ለመቅበር ባደረግነው ቅጽበታዊ ሙከራ ዘበኞቹ በሳቅ ፈነዱ ቀሽብር አስተባባሪ ኮሚቴዎች አሁን ወደ ዳር ወጡና መድረኩ እንደነ ማርታ ግደይ አሰፋና ጆዋላ በመሳሰሉት ተያዘ እነዚህ የቀድሞ የኢሃፓ አባላት የነበሩና የአብዮቱን ካምፕ በመቀላቀል ራሳቸውን የለወጡ ናቸው ተባለ ግደይ ሸሚዙን አወለቀና ገና ያልጠገገውን የግብረሰይል ቁስሉን ሲያሳየን ማርታ ደግሞ ቤልቦታም ሱሪዋን ከፍ አድርጋ ሰንበሮች የተጋደሙበትን እግሮቿን አሳየችን አሰፋ ድምጽ ማጉያ በመጠቀም ምንም እንኳስ ፈላጊ ባይሆንም እንደናንተው አናርኮዎች ነበር በዲሞክራሲያ ተታለን ነበር ይህ ሁሉ ቁስል የደረሰብን በከንቱ ነበር አትሞኙ አብዮቱን ተቀላቀሉ ብሎ እኛ ላይ አንባረቀብን ካዲዮቹ ተራ በተራ ከመናገራቸው በላይ ኢሃፓ ያዋጠንን የዲሲፕሊን ኪኒን እንድናስተውቀው አስተነቀቁን አድማጩ ጥያቄ እንዲጠይቅ ቢገፋፋም ማንንም ለመድፈር አልሞከረም ዝም ማለት ራሱ የዲሞን ኪኒን እንደዋጣቹ የሚያሳይ ምልክት ነው ብሎ ካስተባባሪዎቹ አንዱ ጮኸ አንዱ ወጣት ልጅ በእናሸንፋለንና በእናቸንፋለን መካከል ልዩነቱ ምን ነበር ብሎ በመጠየቅ ጸጥታውን ገሰሰው ሌላ ልጃገረድ ደግሞ ዲሞ ወይም ኢሃፓ ለምን በሴት አንቀጽ እንደሚጠሩ ጠየቀች ይህ ለጥቂት ጊዜ ቀጠለና ራሳችንን ሌሎችንም ለማጋለጥ ጊዜ እንድናገኝ እረፍት ተሰጠን ለራስ ማጋለጡ ጥሪው ሲደረግ እንደገና ፍጹም ጸጥታ ሆነ ሞላ በንዴት ተቃጠለ ራሳችሁን ማጋለጥ ብትጀምሩ ይሻላችኋል ያለበለዚያ በሁላችሁም ላይ ቀይ ሽብር አፋፍምባችኋለሁ ብሎ ጮኸ እዚህ ላይ ጠቅሼ ማለፍ ያለብኝ እኔ ፎርም እንድሞላ ባይሰጠኝም ሌሎቹ እስረኞች እስር ላይ በዋሉበት በመጀመሪያው ቀን 8 ጥያቄዎች የያዘ ፎርም ሞልተዋል ጥያቄዎቹ የሚከተሉት ነበሩ ስም አድራሻ ምስጢራዊ ስም ማን መለመለህ ማንን መለመልክ ከኢሃፓ ስሪቶች ድርጅቶች አንተ የየትኛው አባል ነህ ወጣት ሊግ ፓርቲ የሴቶች ድርጅት ኢላማ ዴሞክራሲያዊ ግንባር ወዘተ እና በእጅህ የሚገኙ ቃዎች ወይም ሰነዶች ወይም ደግሞ የተደበቀበትን ቦታ የምታውቀው አንዳንዶቹ ካድሬዎች የተሞሉትን ፎርሞች እየተመለከቱ መረጃዎችን ወደ ሌላ ትልቅ ሰንጠረዥ ላይ በመሙላት ተጠምደው ነበር ሞላን ትዕግስቱን ጨረሱበትና ጥቂት ፎርሞች ብድግ አርጎ እያንዳንዳችሁን እጠራለሁ መልሶቻችሁ ትክክል መሆን አለባቸው ካልሆኑ ግርፋትና ቀይ ሽብር ነው የሚከተላችሁ አለ በእውነቱ ችግሩ ማን ነው የመለመለ የሚለው ጥያቄ ላይ ነበር። የሞቱትን ወይም ህቡ ውስጥ የገቡትን ወይም ደግሞ ገጠር የወጡትን ስሞች ከሰጠ እርቃንህን ተደርገህ ግብረሰይል ትቀበላለህ። የዲሞን ልንይዛቸው የማንችላቸውን ሰዎች ስም የመስጠትን መላእ እናውቀዋለን ይሏል። አዳራሽ ውስጥ ካለው ሰው ስም በሰጥ የሞላው ፎርም ይወጣና ይነጻጸራል። መልሶቹ ካልተመሳሰሉ ሁለቱ እርስ በርሳቸው አንዱ ባንዱ ላይ ግብረሰይል እንዲፈጸም ይደረጋሉ። ያልተያዘ ሰው ከተቆምክ ወራሪ ቡድን መርተህ የተቆምከው ሰው ወደ ተደበቀበት ቦታ እንድትወስድ ትጠየቃለህ። ግብረሰይሉ የሚፈጸመው እዚያ ሁሉም እስረኛ በተሰበሰበበት ነበር። እስረኛው እስከ ሙታንታው ድረስ እንዲያወልቅ ይደረግና ጉልበቱን ወደ ደረቱ ሰብስቦ እጆቹን ወደ ቅርጭምጭሚቱ ዘርግቶ እንዲቀመጥ ይደረጋል። ከዚያም እጆቹና እግሮቹ በፕላስቲክ ገመድ ጠብቀው ይታሰራሉ። ጠማማ ዘነዘናቢጤ ወይም የሆነ እንጨት በታጠፉት ጉልበቶቹና በተዘረጉት እጆቹ መካከል ይከተታል። ሁለቱ የዘነዘና ወይም የእንጨት ጫፎች በሁለት ረዳቶች ብድግ ይደረጉና ሁለት ወንበሮች ላይ ይቀመጣሉ። እንደ ግብረሰይል ፈጻሚው ውቃቢ በሮቲሴሪ ሽቦ ላይ ተሸብልላ አስፈላጊው ማጣፈጫ ያደረጉባት እና የሚያሽከረክሯት ዶሮ እስረኛውም በዚሁ መንገድ እንዲንቀሳቀስ ይሆናል። በዚህ ሁኔታ እስረኛው ለልዩ ልዩ የግብረሰይል አይነት ይደረጋል። የሽብሩ ጓዝ ግሳንግስ የሚከተሉትን ያጠቃልላል። አለንጋዎች፣ ልዩ ልዩ ቅርጽና መጠን ያላቸው ዱላዎች፣ ሁሉ አይነት መጠን ያላቸው የፕላስቲክ ገመዶች፣ ከባድ የብረት ዘለበት ያላቸው ቀበቶዎች፣ ከትልቅ መኪና ወይም ከትራክተር ጎማ ተቀደው የወጡ ረጃጅም የጎማ ቁራጮች፣ ጎራዴዎችና ካራዎች፣ ክብሪት፣ የሲጋራ መለኮሻ፣ የፕላስቲክ ከረጢቶችና የቆሸሹ የእግር ሹራቦች። ግብረሰይል ፈጻሚዎቹ በሰው ገላ ላይ የሚመርጧቸው ተወዳጅ ስፍራዎች የውስጥ እግር፣ ብብት፣ የጀርባ አጥንት፣ ጡትና የጡት ውልብልቢት፣ ጭን ወዘተ ነበሩ። አካላዊ ግብረሰይሉ ደግሞ በአእምሮአዊ ግብረሰይል የተደገፈ ነበር። እንቅልፍ መንሳት፣ ሳያሰልሱ ማስፈራራት፣ የፌዝ ረሸናዎች፣ አስገድዶ መፈክር ማስለፍለፍ፣ ይሄ ከግብረሰይሉ ጋር ደም ያሰረበ አስተርእዮ ነበር። ሌሎቹ ግብረሰይል ፈጻሚዎቹን እያሞገሱ ሲዘፍኑ፣ የስቃይ አበጋዞቹ እኒያ ደደቦች ሲስቁም ሲናደዱም፣ ጠመንጃዎች ሲያቀባብሉ ሲያነጣጠሩ፣ አለንጋዎች በአየር ላይ እያፏጩ ያጋጠማቸው ላይ ሲያርፉ፣ የፈረደባቸው ዳግመኛ በሕይወት ላይ ታዩ፣ በነሲብ እየተለቀሙ ሲወሰዱ፣ ምንም እንኳ ለርሸና ከወጡት አንዳንዶቹ ዘመዶቻቸው ለቀይ ሽብር አስተባባሪ ኮሚቴ ብዙ ሺህ ብር ከፍለው በድብቅ እንዳስፈቷቸው የደረስንበት ቢሆንም፣ ካድሬዎቹ ያስሞሉትን ፎርም በመጠቀም የኢሃፓ ድርጅታዊ መዋቅሮችን ይዘዋል ያሏቸውን ሰባት ሰንጠረዦች አበጁ። እያንዳንዱ ትልቅ ሰንጠረዥ በተለያዩ መዋቅሮች ውስጥ ማ ምን እንደሆነ አስፍሮ የያዘ መሆኑ ነበር። በግብረሰይል የተገኘው እያንዳንዱ መረጃ ሰንጠረዥ ውስጥ ይታከል ነበር። በተጨማሪም ካድሬዎቹ እንደነዚህ ካሉ የዚህ አይነት ሰንጠረዥ ካላቸው ሌሎች የእስረኛ ማቆያ ማዕከላት ጋር በስልክ በመነጋገር መረጃ ይለዋወጡ ነበር። የግብረሰይሉ ክንዋኔ ያጋልጡ ማታለያ ቀኑን ሙሉ ይካሄዳል። እረፍት የምናገኘው ለምግብና ለሽንት ስንወጣ ብቻ ነበር። አዳራሽ ውስጥ የነበረው የጽዳት ሁኔታ የሽንት ቤቱን ያህል የከፋ ነበር። ቤተዘመዶች ናቸው ምግብ የሚያቀብሉት። ታዲያ ግብረሰይል ፈጻሚዎቹ መጠኑ በዛ ያለ ምግብ እንዲመጣ ያስደርጉና የተሻለውን መርጠው ለራሳቸው ይበላሉ። በአጠቃላይ ሁሉም ተዳምረው አስተዳዳሪዎች ዘበኞች ግብረሰይ ፈጻሚዎችና ካድሬዎች እንዲሁም የቀሽብር አስተባባሪ ኮሚቴ አባላት 60 ይሆኑ ነበር። ምንም እንኳን እስረኞቹን በአጠቃላይ ፍርሃት ጨምዶ ያዛቸው ቢሆንም አንዳንዶች ወሮበሎቹ ምግብና ሲጋራ ላይ ያውም ከገዛ ዘመዶቻቸው የመጣ ለለቀቅ ሲሉላቸው በማየትና ጊዜ ሰጥተውም ከሴት እስረኞች ጋር ሲዳሩ በመመልከታቸው የተታለሉና የተሳሳተ የደህንነት ስሜት ያሳደሩ ነበሩ። አንዳንድ የሴት እስረኞች ህይወታቸውን ለማዳን ራሳቸውን ሲያዋርዱ፣ አንዳንዶች ደግሞ እዚያው አዳራሹ ውስጥ ነገር አቀባዮች ይሆኑ ነበር። ያም ሆኖ ብዙዎች በነሲብ እየተወሰዱ ይገደላሉ። አንዳንድ ጊዜም በፍትወታዊ ችሮታቸው በተደሰተው በዚያ ሰው ግድያ ይፈጸምባቸዋል። ከዘመዶቻቸው ለእስረኞች የሚመጣውን ሲጋራ በሚመለከት ካድሬዎቹ እንዲህ ይያሉ ያፌዙ ነበር። አብዮቱ ነጻ ወጥቷቸዋል። ተደብቃችሁ ማጤስ ቀርቶላችኋል። አሁን ዘመዶቻችሁ እንደምታጤሱ አውቀው ሲጋራ ይገዙላችኋል። ሳህኖቹ ከወጡ በኋላ ሞላ እንደገና እየጤሰና እየማለ እየተገዘተ በርግዶ ገባና እናንት ቁሻሻ አናርኪስቶች ወደ እናት አብዮት ተመልሰናል እያላችሁ እስካሁን ስታታልሉን ነበር። እናንት የእናት ጡት ነካሽ ሁለት አቢሶች በቴርሞስ ፍላስክ ውስጥ ከተታችሁ ውጭ ላሉት አናርኪስት ጓዶቻችሁ የጻፋችሁትን የሚስጥር መልእክት ደርሰንበታል። ከእናንት ከአምስታችሁ እንዳላችሁበት እናውቃለንና አውጡ አለ። ራሳችንን ለማጋለጥ 5 ደቂቃ ሰጠን። ሰዓቱን አወጣና በጣቶቹ ደቂቃዎቹን መቁጠር ጀመረ። ተቀላላው ነገር የሞላና የጓደኞቹ ፈጠራ ነበርና ማንም ራሱንም ሆነ ሌላ ለማጋለጥ የተነሳ አልነበረም። የሞላ የደቂቃ ቆጠራ 0 ላይ አቆልቆሎ ደረሰ። 5 ሰዎች ጠራና 5ቱ ተቃውሟቸውን እያሰሙ ወደ ውጭ ተወሰዱ። በኋላ አንዱ ፒጃማ ከለበሰ የወጣቱ ልጅ አባት ነው ብለን ከተረጠርነው ሸምገል ካለ ሰው ጋር ተመለሰ። ከሞላ ጋር የወጣው የልጁን ህይወት በማጥረፉ ምክንያት ስለ ገንዘብ ክፍያ ለመነጋገር እንደነበር ጥርጥር የለውም። ምናልባትም ገድለውትም ይሆናል አላውቅም።
ተከላላ ፕሮግራማችን በዚህ ይተካላል። ይሄንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።